ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። እግዚአብሔር አምላካችን በእነዚህ ባለፉት ቀናት ሁሉ በነበርንበት ስፍራ በሰላም ውስጥ ተጠብቆን እንደገና ደግሞ ለዚህች ለተወደደች ምሽት ሀብለን ፕሮግራማችንን እንድንጀምር ስለረዳን እግዚአብሔር አምላካችንን ከፍ ከፍ እናደርጋለን። አዎ በነበርንበት ስፍራ እግዚአብሔር አምላካችን ታላላቁም ነገሮችን በየማህበራነ ምእመኖቻችን ተናግሮናል፣ አስተምሮናል። እግዚአብሔር አንድም ሆን ሁለትም ወይም ሶስት እኛ በተሰበሰብንበት በዚያ ስፍራ እንደሚገኝ ቃል ገብቶልናልና፣ ስለዚህም እግዚአብሔር አምላካችን ከቤተሰባችን ወይም ለብቻችን ወይንም ደግሞ በህብረት ወይንም ደግሞ በአብያተ ክርስቲያናት በተገኘንበት የአምልኮ ስፍራ ሁሉ ድንቁን እያደረገ ሳይባርከን አላለፈም። እግዚአብሔር በዚህ በራዲዮ ሞገድ አማካኝነትም ደግሞ ቤታችን ቁጭ ብለን እንድንማር መጽናናቱንም እየላከልን ለዚህ ጊዜ ደግሞ እንድንበቃ ፈቃዱ ሆኗል። ዛሬም ተከታታዩን ዮሐንስ ወንጌል መጽሐፍ ጥናታችንን ከምዕራፍ 9 አብረን እንመለከታለን። እስቲ ዝማሬና
ምድርን የመሰረተ እንዳንተ ያለ ማን ነው? እንዳንተ ያለ ማን ነው? ሰማያትን የዘረጋ እንዳንተ ያለ ማን ነው? እንዳንተ ያለ ማን ነው? እነርሱ ይጠፋሉ እንዳንተ ያለ ማን ነው? እንዳንተ ያለ ማን ነው? አንተ ግን ትኖራለህ እንዳንተ ያለ ማን ነው? እንዳንተ ያለ ማን ነው? የማትለዋወጥ እንዳንተ ያለ ማን ነው? እንዳንተ ያለ ማን ነው? አንተ ግን ያው አንተ ነህ እንዳንተ ያለ ማን ነው? እንዳንተ ያለ ማን ነው? ምድርን የመሰረተ ሰማያትን የዘረጋ እነርሱ ይጠፋሉ አንተ ግን ትኖራለህ። ምድርን የመሰረተ ሰማያትን የዘረጋ የማትለዋወጥ አንተ ግን ያው አንተ ነህ። ያመሰግንሃል ኃይል ታላቅ ነው ክንድ ብርቱ ነው ምረት ብዙ ብዙ ቅዱሳን የሚባርኩሃል።
ለዝማሬው ጌታ እየተመሰገነ ይሁን። ዝማሬ ያገለገለንን ወንድማችንንም እግዚአብሔር አብዝቶ ይባርከው። እንጸልይ። ሰማያትን የዘረጋ በውስጣቸውም ያለውን ሁሉ የፈጠርክ እኛም ደግሞ የሥራ አድናቂዎች አድርገ ከናፍርቶቻችንን ከፍተ እግዚአብሔር ሆይ የገራህ እንዳንተ ያለ ድንቅ አምላክ ማንም የለም፣ እናመሰግንሃለን። ጌታችንና መድኃኒታችን ሆይ በዘመናችን ሁሉ አንተን እያስከበርን ጌታ እግዚአብሔር አምላካችን የእጆችንም ሥራ እያደነቅን እያመሰገን እያከበርን በቤት እንድንኖር እንድትረዳን እንጸልያለን። አቤቱ ጌታችንና መድኃኒታችን ሆይ ከቃል ፈቀቅ እንዳንል እግዚአብሔር አምላካችን ሆይ ለትለት ደግሞ የሚያስፈልገንን መንፈሳዊ ምግብ ስለምትሰጠንም እጅግ እናመሰግንሃለን። ጌታ ሆይ በእውነት እንደ ሰማነው መኖር እንድንችል እርዳን። እግዚአብሔር አምላካችን ሆይ ምናልባት ከቃልህ ጎለን አንተን ያሳዘን ባንካሳነት በጎደሎነት እንዳንመላለስም ጠብቀን የቃልህን እውነት ደግሞ እግዚአብሔር አምላካችን ሆይ በሕይወታችን ጽመ ተግበር እንድንችልም እርዳን። ሥጋ ደካማ ነው ጌታ ሆይ፣ መንፈስ ቅዱስ ከላይ መጥቶ ካላገዘን በስተቀር እንስታለን። እግዚአብሔር ሆይ አንተንም እናሳዝናለን። ስለዚህም ደግሞ የሚጠብቀንን መንፈስ ቅዱስ ላክልን። በደላችንና መተላለፋችንን ሁሉ ይቅር በለን። ጊዜውንና ሰዓቱንም ሁሉ ባርክልን። በልጅህ በጌታ በኢየሱስ ክርስቶስ ስም ስትል ስማን። አሜን። አድማጮች በዮሐንስ ወንጌል ምዕራፍ 8 የተመለከትነው የአይሁድ ሃይማኖት መሪዎች ጌታ ኢየሱስ ክርስቶስን ሊያጠምዱት ፈልገው ብዙ ጥያቄዎችና ክርክር እንዳስነሱበት ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ የምንመለከተው የዮሐንስ ወንጌል ምዕራፍ 9ን ትምህርት ነው። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ዮሐንስ ወንጌል ምዕራፍ 9ን አውጡ። አድማጮቼ የዚህ ክፍል አብይ ሐሳብ ጌታችን ኢየሱስ ክርስቶስ በኢየሩሳሌም የነበረውን ዓይነ ስውር እንዴት እንደፈወሰውና የታምሩን መዘክር ማውሳት ይሆናል። አስተዋላችሁ? የዮሐንስ ወንጌል ምዕራፍ 9 አብይ ሐሳብ ጌታችን ኢየሱስ ክርስቶስ በኢየሩሳሌም የነበረውን ዓይነ ስውር ሰው እንዴት እንደፈወሰውና የታምራቱን መዘክር ማውሳት ይሆናል። አድማጮቼ መጀመሪያ አስቀድሜ ልነግራችሁ ወይም ደሞ ላሳስባችሁ ሞደው ጌታችን ኢየሱስ ክርስቶስ ይህን ዓይነ ስውር ሰው ተጠቅሞ እንዴት ያለ መንፈሳዊ ትምህርት እንዳስተማረ እንድትከታተሉ አጥብቄ ለምናችኋለሁ። ጌታ ኢየሱስ በዚህን ወቅት ትምህርት ይሰጥ የነበረው የዓለምን ብርሃን በተመለከተ ነበር። አይሁዳውያን ጌታ ኢየሱስ ራሱን ከእግዚአብሔር ጋር ስላስተካከለ ሊገሉት ይፈልጉ ነበር። በዮሐንስ ወንጌል ምዕራፍ 8 ቁጥር 59 ከመቅደስ ወጥቶ በመካከላቸው አልፎ ሄደ የሚልን ቃል ማንበባችን ይታወሳል። በዚህ የተበሳጨ ሕዝብ መካከል አልፎ መሄዱ ራሱ ታምር የሚያሰኝ ነበር። ጊዜው ስላልደረሰ ግን እጃቸውን ጭኖ ሊይዙት እንዳልተቻላቸው በዚህ ክፍል ውስጥ እንመለከታለን። ይህ ከዚህ ቀጥሎ የምንመለከተው ድርጊት ጌታ ስለ ዓለም ብርሃን ያስተማረው ትምህርት ተቀጥያ ነው ማለት ይቻላል። የጌታ ኢየሱስ ክርስቶስ ተቃዋሚዎች መንፈሳዊ ውርነት ስለነበረባቸው መመልከት አይችሉም ወይም ደግሞ ተስኗቸው ነበር ማለት ነው። ያ ዓይነ ስውር ሰው የዓለም ብርሃን የሆነው ጌታ በፊቱ ቆሞ ያለ ሊመለከተው አልቻለም ነበር። ጌታ ግን ራሱን ሊገልጥለት ሆነ። ይህ ዓይነ ስውር በትክክል መመልከት ከመቻሉ በፊት በመጀመሪያ ዓይኖቹ ሊስተካከሉለት ይገባ ነበር፣ ብርሃንም ሊቀበለው ይገባው ነበር። ብዙ ጊዜ ድምፅን በተመለከተ የሚያከራክሩ ጥያቄዎችን እናነሳ ነበር። ለምሳሌ ጥቅጥቅ ያለ ጫካ ውስጥ አንድ ዛፍ ቢወድቅና መውደቁን የሚያዳምጥ ሰው ባይኖር ድምፅ ነበረ ማለት ይቻላል ወይ? በርግጥ ድምፅ ነበረ። ነገር ግን ያንን ድምፅ የሚሰማው ሰው ባይኖር ድምፅ ነበረ ብሎ ለማለት ያዳግታል። ስለዚህ ተቀባይ የሆነ የሚያዳምጥ ሰው እጅግ አስፈላጊ ነው ማለት ነው። አንድ ሰው ማየት ስለተሳነው ብርሃን የለም ማለት አይደለም። ብርሃን ዓይን የሚገኝበትን ሁኔታ በትክክል ይገልጻል። የዓለም ብርሃን የሆነው ጌታ መንፈሳዊ ሕይወታችን ያለበትን ሁኔታ በትክክል ይገልጻል። ፈሪሳውያን የሚያዩ ይመስላቸው ነበር፣ ነገር ግን የታወሩ ነበሩ። በአሜሪካ አገር በምዕራብ ቨርጂኒያ በሚገኝ የማዕድን ቁፋሮ ላይ ስለደረሰ ፍንዳታ የሚያወሳ አንድ ታሪክ አለ። ፍንዳታው በደረሰ ወቅት በማዕድን ቁፋሮ ላይ የነበሩትን ሰዎች በጨለማ ውስጥ ደፈናቸው። ከጥቂት ጊዜ በኋላ የነፍስ አድን ቡድን መጥቶ የደፈነባቸውን ነገር በመከፋፈት ብርሃን እንዲያዩ አደረጉ። በኋላ ከነሱ መካከል አንዱ ወጣት ለምን መብራቱን አታበሩም ሲላቸው ሁሉም በመገረም ተመልክተውት ፍንዳታው ዓይኑን ሊያሳውረው እንደቻለ ተረዱ። ይህ ወጣት በጨለማ ውስጥ በነበረበት ጊዜ አይኑ እንደታወረ አልተገነዘቡም ነበር። ሊያድኗቸው በመጡት ሰዎች የተፈጠረው ብርሃን እውርነታቸውን ግልጽ አደረገው። ጌታ ኢየሱስ ይህንን ለማለት ፈልጎ ነው። በቁጥር 39 ላይ ኢየሱስም የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ ያለው። ስለዚህ ብርሃን ያንድን ነገር ምንነት የመግለጽ ባህሪ አለው ማለት ነው። አንድ ታዋቂ የእንግሊዝ ፓርላማ ምክር ቤት አባል የሆኑ ሰው ከፍተኛ የመንግስት ባለስልጣንና ግሩም የንግግር ችሎታ የነበራቸውን ሚስተር ቡርክ የተባሉ ሰው በስኮትላንድ አገር ውስጥ የታወቁ ሰባኪ ወደሚያገለግሉበት ጉባኤ ይዘዋቸው ይሄዳሉ። እኚህ የታወቁ ሰባኪ የጌታ ኢየሱስን ገናናነት የሚገልጥና አስደናቂ ስብከት ይሰብካሉ። በኋላ ወደዚህ ጉባኤ ይዘዋቸው የመጡት ሰው የጋበዟቸውን ሰው የተሰማቸውን ስሜት ለማወቅ በጉጉት ላይ ያሉ እኛ እጅግ አዋቂ ነገር ግን መንፈሳዊ አይናቸው ያልበራላቸውን አቶ ቡርክን ሰባኪው ጥሩ ተናጋሪ ነው ግን ምን ነበር የሚያወራው ብለው መለሱ ይባላል። ወገኖቼ የእግዚአብሔርን ቃል ልንቀበል ፈቃደኞች ባንሆን ተጠያቂው ራሳችን መሆናችንን ልንገነዘብ ይገባናል። ቃሉን የሚያደምጠውን ሰው ልብ የሚከፍትና ለቃሉ እንዲታዘዝ የሚያደርገው መንፈስ ቅዱስ ነው። እኛ ብርሃኑን ለሰዎች ስናቀርብ የእግዚአብሔር መንፈስ ደግሞ አይናቸውን ያበራል። በሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 15 እስከ 16 ድረስ ያለውን ክፍል እስቲ እንመልከት። ሐዋርያው ጳውሎስ እንዲህ ይላል፣ በሚድኑትና በሚጠፉቱ ዘንድ ለእግዚአብሔር የክርስቶስ ማዛነንና ለነዚህ ለሞት የሚሆን የሞት ሽታ ለነዚያም ለሕይወት የሚሆን የሕይወት ሽታ ነን ይላል። እኛ የዓለም ብርሃን የሆነውን ጌታ ኢየሱስ ክርስቶስን ለሰዎች እስካሳየን ድረስ ሰዎች ባይለወጡ እንኳን የተጣለብንን ኃላፊነት እንደተወጣን ልንረዳ ይገባናል። አንድ ሰው ምናልባት ብርሃኑ የት አለ የምትሉት ነገር አይገባኝም ቢል ልንኮንኖ አይገባንም። ምክንያቱም ሌላው ሰው ደግሞ ብርሃኑን ስላሳያችሁኝ የተባረካችሁ ሁኑ፣ መንፈሳዊ ውርነት ነበረብኝ፣ አሁን ግን መንፈሳዊ አይኔ በርቶልኛል ሊለን እንደሚችል መገንዘብ ይኖርብናል። ወገኖቼ ከመወለዱ አስቀድሞ አይነ ስውር የሆነውን ሰው ጌታ የፈወሰበት ታሪክ የሚገኘው በዮሐንስ ወንጌል ውስጥ ብቻ ነው። አስተዋላችሁ? ይህ ከመወለዱ አስቀድሞ አይነ ስውር የሆነውን ሰው ጌታ የፈወሰበት ታሪክ የሚገኘው በዚህ በዮሐንስ ወንጌል ውስጥ ብቻ ነው። በዮሐንስ ወንጌል ምዕራፍ 9 ቁጥር 2 ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሠራ ማን ነው? እርሱ ወይስ ወላጆቹ ብሎ እንደጠየቁት ይናገራል። ደቀ መዛሙርቱ የበሽታውን መንስኤ ለማወቅና ስህተቱ በማን ላይ እንደሆነ ኃጢአተኛው ማን እንደሆነ ለመገንዘብ ነበር ፍላጎታቸው። ምናልባትም የዚህን መንስኤ በተመለከተም የተለያዩ መልሶች በአእምሮአቸው ሊመላለሱ ይችሉ ይሆናል። ለምሳሌ በዘጸአት ምዕራፍ 20 ቁጥር 5 መሠረት ከአባቶች በዘር የሚተላለፈ ኃጢአት በሦስተኛውና በአራተኛው ትውልድ ላይ እንደ ደረሰ አስበው ሊሆን ይችላል። ወይም ደግሞ ከአዳም የወረስነው ኃጢአት በእያንዳንዱ ቤተሰብ ላይ የተላለፈ ስለሆነ ሰው በሞትና በበሽታ ጥላ ስር የሚወድቅ መሆኑን፣ ወይም ደግሞ የአይሁድ መምህራን በማኅፀን ያለ ሕፃን ኃጢአት ሊሠራ ይችላል ብለው ያምኑ ስለ ነበር ይህንንም እንደ ምክንያት ሊወስዱት ይችሉ ይሆናል። ጌታ ኢየሱስ ግን የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሠሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሠራ የማይችልባት ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ አላቸው። ጌታ እነርሱ የጠበቁትን መልስ አልነበረም የሰጣቸው። ጌታ ኢየሱስ ክርስቶስ ሊያስተምራቸው የፈለገው ያለፉ ነገሮች ላይ በማተኮር ኃጢአተኛ ማን እንደሆነ የማወቅ ወይም ያለማወቅ ሳይሆን ዋናው ጉዳይ የሰውየው መፈወስ ላይ መሆኑን ነበር። መቼም አንድ ሰው ከታመመ በኋላ የሚጠብቀውና የሚመኘው ነገር ቢኖር መፈወሱን ብቻ ነው። ወገኖቼ እግዚአብሔር ሰዎችን በበሽታ በስቃይና በመከራ የሚያሳልፍበት የራሱ የሆኑ ምክንያቶች ሊኖሩት ይችላሉ። አድማጮቼ አንድ ጊዜ እኔ ታምሜ ለቀዶ ጥገና ወደ ሐኪም ቤት በሄድኩበት ወቅት በመቶዎች ከሚቆጠሩ ሰዎች ደብዳቤዎች ደረሱኝ። በእነዚያ በተላኩልኝ ደብዳቤዎች ውስጥ ለምን ይህ ጉዳይ በሕይወቴ እንዲያልፍ እግዚአብሔር እንደፈቀደ የራሳቸውን ምክንያቶች የሚዘረዝሩ ደብዳቤዎች ነበሩ። ነገር ግን የሚገርመው ነገር ቢኖር አንድ ሰውስ እንኳን ትክክለኛውን ምክንያት ያገኘው አይመስለኝም። እግዚአብሔር በሕይወታችን አንድ ነገር እንዲያልፍ የፈቀደለትን ምክንያት ሁልጊዜ ይገልጽልናል ማለት አይደለም። አምላካችን በዚያ በመናልፍበት ጨለማ ውስጥ በእምነት እንድንከተለው ብቻ ነው የሚፈልግብን። እግዚአብሔር የፈጠረን ለክብሩ ነው። እርሱ የፈጠረን በዚህ ምድር ላይ ታዋቂ ሰዎች እንድንሆን ሳይሆን ለራሱ ለእግዚአብሔር ክብር እንድንሆን ነው። ይህንን ያልተረዳን ከሆን የፍጥረትን ዓላማ አልተገነዘብንም ማለት ነው። ወገኖቼ በመሰረቱ የተለያዩ መከራዎችና እንቅፋቶች በሕይወታችን የሚያልፉት እኛን ወደ እግዚአብሔር ክብር የማቅረቢያ መንገዶች ስለሆኑ ነው። የዚህ አይነ ስውር አይን በተፈወሰበት ወቅት የእግዚአብሔር ክብር በርሱ ተገለጸ። ጌታ የተመሰገነ ይሁን። የዚህ አይነ ስውር እድለኛነት በስጋዊ አይኑ ማየት መቻሉ ብቻ ሳይሆን ጌታ ኢየሱስ ክርስቶስን አዳኙ መሆኑንም ማወቅ ነበር። አስተዋላችሁ? የዚህ አይነ ስውር ሰው እድለኛነት በስጋዊ አይኑ ማየት መቻሉ ብቻ ሳይሆን ጌታ ኢየሱስ ክርስቶስን አዳኙ መሆኑን ማወቁ ምጭምር ነው። ጌታ ኢየሱስ ወደ ዋናው መልእክቱ በመመለስ እኔ የዓለም ብርሃን ነኝ ይላል። ዙሪያችን በጨለማ የተዋጠ ከሆነ ማንም ሰው ማየት እንደማይችል የታወቀ እውነት ነው። ጌታ ኢየሱስ የመንፈሳዊ ዓለም ብርሃን ነው። የእግዚአብሔር ልጅ ሆኖ ጌታ ኢየሱስ በመንፈስ ቅዱስ አማካይነት መንፈሳዊውን ዓለም እንድንመለከት መንፈሳዊ አይኖቻችንን ካልከፈተልን በስተቀር እንደ ሌሊት ወፍ የታወርን ሆነን እንኖራለን። እስቲ ከቁጥር 6 እስከ 7 ያለውን እንመልከት። ይህን ብሎ ወደ መሬትን ተፋለ፣ በምራቁም ጭቃ አድርጎ በጭቃ የውሩን አይኖች ቀባና ይድና በሰሊሆም መጠመቂያ ታጠብ አለው። ትርጓሜውም የተላከ ነው። ስለዚህ ሄዶ ታጠበ እያየም መጣ ይለናል። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ የአይነ ስውሩ አይኖች እንዲበሩ በእጆቹ መዳሰስ የነበረበት ሲሆን አይነ ስውሩ ደግሞ መታዘዝ ነበረበት። ስለሆነም አይነ ስውሩ ሰው የአይኖቹ ብርሃን በርተው አየ፣ ደስም አለው። ልክ እንደዚህ ሁሉ ጌታ ኢየሱስ ሙት ለሆነው ሕይወታችን ሕይወት ለመስጠት መንፈሳዊ አይናችንን ሊነካው ያስፈልጋል። ዋናው ጉዳይ ወገኖቼ ደቀ መዛሙርቱ እንደ ጠየቁት ጥያቄ ኃጢአት የሠራው ማን ነው ብለው መጠየቁ ላይ አይደለም። ሁሉ ኃጢአትን ሠርተዋልና የእግዚአብሔርም ክብር ጎሏቸዋል ይላል ሮሜ ምዕራፍ 3 ቁጥር 23። ሮሜ ምዕራፍ 3 ቁጥር 23። በዚህን ሰዓት ለመጀመሪያ ጊዜ ይህንን የራዲዮ መልእክት በማዳመጥ ላይ የምትገኝና ጌታ ኢየሱስን እንደ ግል አዳኝ ያልተቀበልክ ወዳጄ ሆይ ጌታ መንፈሳዊ አይንህን ካልዳሰሰ በስተቀር እያየው ነው ባትል ይሻልሃል። ሌላ ሁሉ ቀርቶ እንኳን በቤተ ክርስቲያናችን ዛሬ መንፈሳዊ ውርነት እንዳለባቸው የማያውቁ ብዙ ሰዎች አሉ። አንዳንድ ሰዎች ለብዙ ወራት በራዲዮ የምናስተላልፈውን የመጽሐፍ ቅዱስ ፕሮግራም ወይም መልእክት እንዳደመጡና በድንገትም መንፈሳዊ አይናቸው በርቶ ጌታን እንዳገኙ በደብዳቤያቸው ይገልጹልናል። እጅግ ደስ ይለናል ወገኖቼ። በእውነት በተቃራኒው ደግሞ ልክ እዚያ በማዕድን መቆፈሪያ ቦታ ፍንዳታው አይኑን እንዳሳወረ ሰው በእግዚአብሔር የቃሉ ብርሃን ውስጥ ቆመው ለምን መብራቱን አታበሩትም የሚሉ ብዙ ሰዎች ደግሞ አሉ። እጅግ ያሳዝነኛል። ይህ ደግሞ ጌታ ኢየሱስ እኔ መንገድም እውነትም ሕይወትም ነኝ ብሎ በጲላጦስ ፊት በመሰከረ ጊዜ ጲላጦስ እውነት ምንድን ነው ብሎ ጠየቀው። አያስገርማችሁም? ዮሐንስ ምዕራፍ 14 ቁጥር 6ን ተመልከቱ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6። ዮሐንስ ምዕራፍ 18 ቁጥር 38ን ደግሞ እንመልከት። ወገኖቼ በእውነት መመልከት የምንችል ሰዎች እንድንሆን ጌታ መንፈሳዊ አይናችንን ሊዳስሰው ያስፈልጋል። አንድ ልንረዳ የሚገባን ነገር ቢኖር ጌታ ኢየሱስ አይነ ስውሩን ሰው የዳሰሰው በጨለማ ውስጥ ሲኖር በነበረበት ወቅት ነበር። ዛሬም ጌታ በጨለማ ውስጥ እንኳን ብንሆን እኛን ዳሶ መንፈሳዊ አይኖቻችንን ለማብራት ፈቃደኛ እንደሆነ ልናውቅ ያስፈልጋል። እግዚአብሔር የተመሰገነ ይሁን ወገኖቼ። በዚህ ክፍል ውስጥ ጌታ አይነ ስውሩን ሰው ወደ ሰሊዮም መጠመቂያ ወይም ወንዝ ሄዶ እንዲታጠብ እንዳዘዘው እንመለከታለን። ውሃ በመጽሐፍ ቅዱስ ውስጥ የእግዚአብሔርን ቃል የሚወክል ሆኖ ነው የሚቀርበው። አስተዋላችሁ? ውሃ በመጽሐፍ ቅዱስ ውስጥ የእግዚአብሔርን ቃል የሚወክል ሆኖ ነው የሚቀርበው። እኔ በበኩሌ ካለ እግዚአብሔር ቃል በስተቀር የሰውን ሕይወት መለወጥ የሚችል ምንም እንደሌለ በጽኑ አምናለሁ። የቃልህ ፍቺ ያበራል፣ ሕፃናትን ማስተዋዮች ያደርጋል ይላል የእግዚአብሔር ቃል በመዝሙር 119 130 ላይ። መዝሙር 119 130ን ተመልከቱ። አንድ ሳልጠቅስ የማላልፈው ነጥብ ቢኖር ማለትም ዋናውና አብዩ ጉዳይ ጌታ ይህንን ሰው የፈወሰበት መንገዱ ሳይሆን ያዳነው ሰው እምነት ነው። እምነቱ ነው አስፈላጊውና ዋናው ነገር ሆኖ የሚታየኝ። አይኑ እንዲበራለት ያደረገው ጌታ ኢየሱስ ሲሆን የአይነ ስውሩ ተግባር በርሱ ላይ መታመንና መታዘዝ ብቻ ነበር። ጌታ ኢየሱስ በአገልግሎቱ ብዙ አይነት የማዳን መንገዶችን ተጠቅሟል። ለምሳሌ አንድን ሰው ለመፈወስ በተጠቀመበት መንገድ በእጁ በመዳሰስ ቢሆን የተፈወሰው ሰው የተለመደውን መንገድ ማለትም በመዳሰስ ብቻ ፈውስ ሊገኝ እንደሚችል ለሰዎች ሊናገር ይችላል። ወይም ደግሞ ጌታ ፈጽሞ አካላቸውን ሳይነካ የተፈወሱ ሰዎች ቢኖሩ ደግሞ ጌታ አንድን እንኳን የሰውነት ክፍል ሳይነካ በቃል ብቻ ነው የሚፈውሰው ብለው ሊናገሩ ይችላሉ። ይህ ከላይ የተመለከትነው ማለትም ጌታ አይኑን ያበራለት አይነ ስውር ደግሞ ሁላችሁም ተሳስታችኋል፣ ለመፈወስ የምትፈልጉ ከሆነ በመጀመሪያ መዳሰስ ይኖርባችኋል፣ ከዚያም ወደ መጠመቂያ ወርዳችሁ መታጠብ ይኖርባችኋል ብሎ ሊናገር ይችላል። ዋናው ጉዳይ ወገኖቼ የተለያየ የመዳን መንገዶች ሳይሆን ወደ ክርስቶስ መምጣት እሱን ማመንና መታዘዙ ላይ ነው። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣም ይላል ጌታ። ዮሐንስ ምዕራፍ 6 ቁጥር 37ን ተመልከቱ። ዮሐንስ 6 ቁጥር 37 እዚህ ላይ ቆም ብለን የአይነ ስውሩ ሰው ከመዳናችንና ከኃጢአት ከመንጻታችን በፊት ከነበረን ሁኔታ ጋር እንዴት እንደሚመሳሰል እንመለከታለን። ይህን ነጥብ ፈጠን ፈጠን ብላችሁ ጻፉ። አንደኛ፣ አይነ ስውሩ ከቤተ መቅደስ ውጪ የነበረና ከእግዚአብሔር የተለየ ሰው ነበረ። አይነ ስውሩ ከቤተ መቅደስ ውጪ የነበረና ከእግዚአብሔር የተለየ ሰው ነበረ። ጳውሎስ በኤፌሶን ምዕራፍ 2 ቁጥር 12 ኤፌሶን ምዕራፍ 2 ቁጥር 12 ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህም ዓለም ተስፋን አጣችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ ይላል። ይህ ሰው ሙሉ መዳንን ከመቀበሉ በፊት የሚገኝበት ሁኔታ ይህን ይመስል ነበር። እግዚአብሔር ሳይኖረው ያለ ተስፋ የተዘጋበት በጨለማ የሚመላለስ ሰው ነበር ማለት ነው። ሁለተኛ ነጥብ፣ ሰውየው አይነ ስውር ነበር። ሰውየው አይነ ስውር ነበር። አዳኙን መመልከት የማይችል ሰው ነበር። አዳኙን መመልከት የማይችል ሰው ነበር። ጆን ዊተርስፑን የተሰኙ ሰባኪ በዮሐንስ ወንጌል ምዕራፍ 10 ቁጥር 9 በዮሐንስ ወንጌል ምዕራፍ 10 ቁጥር 9 በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል በሚለው ጥቅስ ላይ ሲሰብኩ አንድ ጆን ሃንኪስ የተባሉ ሰው አደመጡና ይህ ሰባኪ ሁልጊዜ በሚሰብከው ስብከት አደንቀው ነበር። ዛሬ ማታ የሰበከው ስብከት ግን ሊገባኝ አልቻለም አሉ። በኋላ ቤታቸው ደርሰው የሳሎኑን በር ቁልፉን አስገቡና ትልቁ በር ሲከፈትላቸው አሃ አሁን ገባኝ አሉ። ጌታ ኢየሱስ በሩ ነው፣ እምነት ደግሞ ቁልፉ ነው አለ ይባላል። ወዳጆቼ ካለ ኢየሱስ ክርስቶስ እኛ ሁላችን እውራን ነን። ጌታን ከማወቃችን በፊት ጌታን እንዳዳኝ ተመልክተነው እናውቃለን? መንፈሳዊ አይናችን የታወረ ስለነበረ አናውቀውም ነበር። ሶስተኛው ነጥብ ደግሞ እንደሚከተለው ነው። ሰውየው ከመወለዱ ጀምሮ አይነ ስውር ነበር። አስተውሉ፣ ሰውየው ከመወለዱ ጀምሮ አይነ ስውር ነበር። እኛም በኃጢአት ነው የተወለድነው። ወደዚህ ዓለም የመጣነው ከነ ኃጢአታችን ነው። አራተኛ፣ አይነ ስውሩ ሰው የነበረበት ችግር ሰዎች መፍትሄ ሊያገኙለት የሚችሉት አይነት አልነበረም። ይህን ነጥብ ጻፍ ጻፍ አድርጉ። አይነ ስውሩ ሰው የነበረበት ችግር ሰዎች መፍትሄ ሊያገኙለት የሚችሉት አይነት አልነበረም። እኛም ማንም ፈውስን ሊሰጠን የማይችል ተስፋ የሌለን ኃጢአተኞች ነበርን። ይህ እውነት ነው። አምስተኛ፣ ይህ ሰው ለማኝ ነበር። ብዙ ሰዎች ለማኞች እንደሆኑ መቀበል ያዳግታቸዋል። ይህ ለማኝ እንዳደረገው ሁሉ ለመዳን በእግዚአብሔር ፊት በትህትና ልንቀርብ ይገባናል። እግዚአብሔር ደግሞ ይቸረናል ወይም ደግሞ ይሰጠናል። እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑና ግዙ፣ ብሉም፣ ኑ ያለ ገንዘብም ያለ ዋጋም የወይን ጠጅና ወተት ግዙ ይላል። ኢሳይያስ ምዕራፍ 55 ቁጥር 1ን ይመለከቷል። ኢሳይያስ ምዕራፍ 55 ቁጥር 1 ስድስተኛ፣ ይህ ሰው ጌታ እንዲፈውሰው አለመነውም ነበር። አስተዋላችሁ? ይህ ሰው ጌታ እንዲፈውሰው አለመነውም ነበር። አይነ ስውሩ በርጤሜዎስ ጌታ እንዲፈውሰው ድምፁን ከፍ አድርጎ እየደጋገመ ይጮህ ነበር። ይህ ሰው ግን ሳይጮህ ጸጥ በማለት ቁጭ ብሎ ነበር። ጌታን አያውቅም ነበር። የጌታን ማንነት ለመገንዘብ ጊዜ ወስዶበት ነበር። ግን ወንድሜ ሆይ፣ ለመሆኑ አንተ መዳን ተመኝተ የሚያድንህን ምሽተ በፍለጋ እየባዘንክ ይሆንን? ጌታ ኢየሱስን እየፈለክ ነው? ትክክለኛው ነገር ግን እሱ አንተን እየፈለገ ነው እንጂ አንተ እሱን እየፈለክ አይደለም። አይነ ስውሩን ሰው ጌታ ተመለከተው እንጂ እሱ አልተመለከተውም ነበር። ሰውና የደህንነት ታሪክ መጀመሪያውም መጨረሻውም ይሄው ነው። ሰባተኛውና የመጨረሻው ነጥባችን ደግሞ ለዚህ ሰው የራራለት ማንም አልነበረም የሚል ነው። ለዚህ ሰው ለአይነ ስውሩ ማለት ነው የራራለት ማንም አልነበረም። አይሁዳውያን አብሮት ወደ ቤተ መቅደስ ይገቡ ነበር። ደቀ መዛሙርቱ እሱን በተመለከተ ክርክር ሊያነሱ ፈልገው ነበር። ለዚህ ሰው ምህረትን ለማድረግ ወይም በጎደለው ነገር ለመደገፍ ያሳዩት ጥረት አልነበረም። ሰዎች ሳይሆኑ ጌታ ኢየሱስ ብቻ ነው እኛን ሊረዳንና ሊደግፈን የሚችለው። ስሙ ለዘላለም የተመሰገነ ይሁን። እንግዲህ አድማጮች፣ የዛሬው ትምህርታችን በዚህ አበቃ። በሚቀጥለው ክፍለ ጊዜ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን። እስከዚያው ድረስ ደህና እደሩ።
Yes, sir. Oh, my child. Give me a kiss.